የህወሓት ማዕከላዊ ኮሚቴ ሁለት ወራት ለሚጠጋ ጊዜ ስብሰባና ግምገማ አካሄዶ ሲያበቃ በስራ አስፈጻሚ አባላት ላይ የማገድና ከስልጣናቸው የማንሳት እርምጃ መውሰዱ ይታወቃል። በትናንትና ወራት ደግሞ አዲስ ሊቀመንበር ለህወሓት ማለት ነው መርጦ ሌሎች አዳዲስ ሰዎችን ተክቷል። በዛሬው ዕለት ባወጣው መግለጫ አዲሱ አመራር ለጋራ ፌደራላዊት ዲሞክራሲያዊት ኢትዮጵያ ለልማትና የዲሞክራሲ ስርዓት ግንባታ ላይ የተጫወተውን ገንቢ ሚና አጠናክሮ ለመወጣት የሚያስችለውን አቅጣጫዎች ከህዝቦች ጋር በመመካከር እንደሚያከናውን አስታውቋል። ይህን አጠቃላይ የህወሓት ግምገማና ሹምሽር በተመለከተ በትጥቅና ትግል በድርጅቱ ውስጥ ጉልህ ስፍራ የነበራቸው የቀድሞ ታጋይ በአሁኑ ሰዓት የአረና ትግራይ አባልና የመድረክ ስራ አስፈጻሚ አባል የሆኑትን አቶ ገብሩ አስራትን ጽዮን ግርማ አነጋግራቸዋለች።
አቶ ገብሩ አስራት ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ማዕከላዊ ኮሚቴ ለሁለት ወራት ያህል ያካሄደውን ስብሰባና ግምገማ ተከትሎ የወሰደው የማገድ እርምጃ፣ በፓርቲው አመራሮች ላይ ያሳለፈው ሹምሽር፣ በኢትዮጵያ ለተከሰተው የፖለቲካና የኢኮኖሚ ቀውስ እንዲሁም ደግሞ ግጭት ለትግራይም ሆነ አጠቃላይ ለኢትዮጵያ ህዝብ የሚፈይደው አዲስ ወሳኝ ቁም ነገር ይኖራል ወይ?
እንግዲህ እንደሚታወቀው ህወሓት ውስጥ ብዙ ጊዜ የስልጣን ሽኩቻዎች ይከሰታሉ። ያ አሁን የተከሰተው የህወሓት ቀውስም በስልጣን ላይ የተመሰረተ ነው ብዬ ነው የማምነው። ለምንድነው? ሁለት ጎራዎች ነበሩ። አንድ ጎራ አፍቃሪ መለስ፣ ከመለስ ስልፈት በኋላም የእሱን ራዕይ እንከተላለን የእሱን ለጋሲ እንከታለን የሚልና በዚህ ለጋሲ ስር ተደራጅተው ስልጣን የተቆጣጠሩ በእነ አባይ ወልዱ፣ ወይዘሮ አዜብ፣ አቶ ቴድሮስ ሀጎስም ያካታል። እነዚህ ያካተተ ቡድን ነበር። በሌላ በኩል ደግሞ ይህን የመለስ ለጋሲን አንቀበልም ብለው የሚንቀሳቀሱና ስልጣንን ለመቆጣጠር የሚሹ በተለይ በተለምዶ እነዚህ ኦልድ ጋርድስ ወይ የድሮዎቹ የተሰናበቱት ሲንቀሳቀሱ ቆይተዋል። ይህ እንግዲህ ላለፉት 3-4 ዓመታት ይህ ትግል ሲከሰት ቆይቷል። የኃይል ሚዛኑ መጀመሪያ ላይ ወደነ ወይዘሮ አዜብ፣ አቶ አባይ ያደላ ነበር። ከረጅም ጊዜ እንቅስቃሴ ራሳቸውን በሚሉት በፈጠሩት የኔትወርክ ትስስር በፈጠሩት እንቅስቃሴ የኃይል ሚዛኑ ተለውጦ አሁን እነዚያ ስልጣን ላይ የነበሩት ለእግድና ለሹምሽር ተዳርገዋል እና ሌላ ቡድን በተለይ እና አቦይ ስብሀት እና ሌሎች እነዚህ የቀድሞዎች የሚባሉት የሚመሩት እነዚህ ኦልድ ጋርዶች የድሮዎቹ አንጋሽ ነው እነሱ የሚፈልጓቸውን ወደ ስልጣን አምጥተዋል። ስለዚህ በመሰረቱ የስልጣን ሽኩቻ እንጂ ምንም አይነት የታየ የፈነጠቀ ምንም አይነት የሀሳብ ልዩነት የርዕዮተ ዓለም ልዩነት አላየሁም። እኔ እንግዲህ በእነሱ እንደሚሉት በአሰራር በመሰረቱ የህወሓትን ርዕዮተ ዓለም የህወሓትን የፖለቲካ ፕሮግራም ተቀብለው በዛ በአሰራር እነዛን ከሰዋቸዋል። ጸረ ዲሞክራሲ ናቸው፣ በኔትወርክ ናቸው ስልጣን የተቆጣጠሩት፣ በዛ የሚሰሩ ናቸው፣ ስትራቴጂክ አመራር አልሰጡም፣ ተዳክመዋል፣ ከሌሎች የኢህአዴግ ድርጅቶችም ጋር እንድናቆር ያደረጉ እነዚህ ናቸው ብለው ክስ በመዘገር እነዚህን አስወግደዋል ማለት ይቻላል። ስለዚህ በዚህ አይነት የተደረገ ሹምሽር ደግሞ ምንም አይነት ለውጥ የሚያመጣ እንዳልሆነ የኢትዮጵያ ህዝብም የትግራይ ህዝብም ማወቅ አለበት መስለኝ። ምክንያቱም የትግራይም ህዝብ ይሁን የኢትዮጵያ ህዝብ ያነሳቸው ያሉ ጥያቄዎች ከፍ ያሉ ጥያቄዎች ናቸው። የዲሞክራሲ ጥያቄ፣ የነጻነት ጥያቄ፣ የፍትህ ጥያቄ፣ የተለያዩ መሰረታዊ ፖሊሲዎችን ሊነኩና ለውጥ የሚፈልጉ ጥያቄዎች፣ የስራ አጥነት ጥያቄ፣ በወጣቱም የግብር ከመጠን በላይ መጫና ይሄ ማስተካከል፣ ፍትሐዊ የመሆን ፍትሐዊ ግብር አከፋፈል እና መሰረታዊ የሆኑ በርካታ ጥያቄዎች ተነስተዋል እና ይህን ሊመልስ የሚችል አካሄድ አይደለም አሁን እያየ ነው ያለን። ስለዚህ ምንም አይነት እርባና አይኖረውም። አንዱ ስርወ መንግስት ተገርሶ ሌላው ስርወ መንግስት የስልጣን የተቆጣጠረበት ሁኔታ ነው ያለው። ከዚህ ያለፈ የሀሳብ ልዩነት፣ የመስመር ልዩነት፣ የርዕዮተ ዓለም ልዩነትና የመሰረታዊ ለውጦች አጀንዳ የለውም እና ይሄን ያልተመለከትንም እስካሁን እነሱም የተናገሩት አይደለም። በአሰራር ያለው ልዩነት ነው እነዚህ ሰዎች ከስልጣን ታገድ ያደረጉት።
እንግዲህ አቶ ገብሩ አሁን በተለይ የድሮዎቹ ቡድኖች ናቸው አሁን ያለውን ስልጣን ሲይዙ የሚታዩት ብለዋል እና የታገዱት ደግሞ አሉ። ይሄ ግምገማ መቆየቱ ከሁለት ወር በላይ ነው የፈጀው። በእርግጥ በመሀል ላይ መግለጫዎች ይወጡ ነበረ፣ ከዛ ደግሞ ተመልሶ ስብሰባ ይቀጥላል እና ውስጡ አጨቃጫቂ እንደነበረ ውይይትን የያዘ ወይም ደግሞ በጣም የጠነከረ እንደነበር መገመት ይቻላል መረጃዎች ባይወጡም። ያ የጭቅጭቅ አጀንዳ እንደው መረጃ በርሶ በኩል ካሉት ወይም ደግሞ እንደው ዙሪያ ገባውን ከቃኙ ያ አጀንዳ ምንድነው? ለዛ ለጭቅጭቅ መነሻ የሆናቸው ወይም ሲወያዩበት የቆየው ድፍን ነው መረጃው ለህዝብ አልወጣም?
አዎ
እስቲ እሱ ምንድነው?
ገብቶኛል። እንግዲህ እንደ ሰበብ እንደ ፕሪቴክስት ያስቀመጡት አሁን በስልጣን ላይ የነበረው የነ አቶ አባይ አመራር እና አቶ ወይዘሮ አዜብ አመራር መሰረታዊ የሚባሉት ምክንያቶች አሉበት ነው ያሉት። ይኸው ምንድን ነው ያሉት? አንዱ በኔትወርክ ነው እየሰራ ያለ እርስ በርስ በትስስር እንጂ ሰው በአቅሙ በችሎታው ስልጣን ላይ የማይኖርበት ስራ ላይ የማይሰማራበት እና በኔትወርክ ወይ ደግሞ እንዲሁ ተሳስረው ስልጣን የያዙበት ሌላውን ለማጥቃት የሚንቀሳቀሱበት ሁኔታ ነው የሚለው አንዱ ነበር። ሁለተኛው ደግሞ ይሄን በስልጣን ላይ ለመቆየት ካላቸው ፍላጎት ረ ዲሞክራሲያዊ ተግባራትን ፈጽመዋል ነው ያላቸው ሁለተኛው ክስ። ሌላው የከሰሷቸው ይሄ የጂቲፒ ሁለት ትግራይ ውስጥ ተግባራዊ ለማድረግ አልቻሉም የሚልም ሌላው ክስ ነው። በአጠቃላይ ስትራቴጂያዊ አመራር አልሰጡም የሚል ክሴታ አቅርበዋል። ስለዚህ ምንድን ነው ይሄ? እንግዲህ ቀደም ብሎ ሪፖርቱ እንግዲህ እንደሚነገረው 59 ገጽ የያዘ ሪፖርት ነው የቀረው። አንኳር ጉዳዮች ግን እነዚህ የያዘ ስለሆነ በዚህ መሰረት እነዚህን ያወረዳቸው ሹንቹር ያደረጉባቸው ሰዎች በዚህ ተመዝነው ነው ወርድ የተደረጉት። እነሱ ደግሞ ስራ ሰርተናል በትክክል በሂደት አንድ ግድፈቶች ሊኖሩ ይችላሉ፣ ግን ደግሞ ተገቢውን ስራ ሰርተናል ፈጽመናለን። በዚህ ክርክር ነው ረጅም ያስቆያቸው። ከዚህ የሚነሱ ብዙ ጉዳዮችም አንስተዋል።
እንግዲህ እርስዎም መጀመሪያ ላይ እንደጠቀሱት ይሄ ቡድን ምንም ለውጥ አያመጣም ብለዋል። በርግጥ እንደገና ደግሞ የህዝቡ ጥያቄዎች የትግራይ ህዝብም የኢትዮጵያ ህዝብም የሚያነሳቸውን ጥያቄዎች የሚመልስ አይደለም ብለዋል። ከጥያቄዎቹ አንዱ የዲሞክራሲ ስርዓት እንዲሰፍን የመናገር ነጻነትም እንዲመጣ የሚጠይቁን ይጨምራልና እነዚህ አሁን አዲስ ከገቡት ሰዎች ውስጥ እንደው በስም አንዳንዶቹን ጠቀስ እናድርጋቸው ብንል በተደጋጋሚ ወቀሳ የሚቀርብበት የብሔራዊ የመረጃ ደህንነት እንግዲህ ሰዎችን ለጥያቄ በሚወሰዱበት ጊዜ በምርመራ ወቅት ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምባቸው ይጠቀሳልና እንግዲህ እዛ ውስጥ ኃላፊም የነበሩት አቶ ጌታቸው አሰፋ አሉበት። በመናገር ነጻነት ደግሞ በኮሙኒኬሽን ሚኒስተርነታቸው ወቀሳ ሲቀርብባቸው የነበሩት አቶ ጌታቸው ረዳም እዛ ውስጥ አሉ። እንደዚህ አይነት ሰዎች አሁን በአዲሱ ምርጫ ውስጥ አሉና ይሄንን እንዴት ያውታል? በርሶ በኩል አንዳንዶቹን ሰዎች ያውቋቸዋል የሚል ግምት ስላለ?
አብዛኛው አውቃቸዋለሁ በስልጣን ላይ ያሉት። በዚህ ተነስቼ ነው ደግሞ እኔ ምንም አይነት ለውጥ ሊከሰት አይችልም እያልኩ ያለሁት። ምክንያቱም እስከ ቅርብ ጊዜ የሚናገራቸው ንግግሮችም አዳምጣለሁ። የማዳምጠው ምንድን ነው? ኢትዮጵያ ውስጥ ይሄ አቤታዊ ዲሞክራሲ የሚባል ከሱዳን ተነስተው ዲሞክራሲያዊ ማዕከልነት የሚባል ጠፍሮ የሚይዝና ህዝቡ ምንም አይነት ማፈናፈኛ የማይሰጥ አቅጣጫ የሚከተሉ ናቸው ሁሉም። ይህን ተከትለው በፓርቲ ውስጥ ያሉና በዚህ ዙሪያ ምንም አይነት ለውጥ ለማድረግ የማይፈልጉ እንዲያውም በቅርቡ ሪፖርት አቅራቢው አቶ አለም ገብረዋህድ ናቸው እንግዲህ ሪፖርትን አቀረቡት የሚባሉት። ከዛ በፊት በትግርኛ የተጻፈ ሪፖርት አለ። በዛ ሪፖርት ያነጣጠሩት ድርጅቶች ጠላቶቻችን ናቸው የሚል ነው። አረናን እንደ ጠላት ነው የፈረጁት። ሌሎችም አሁን ወጣቶች በትግራይም በሌላም አካባቢ የሚደረጉት ተንቀሳቃሽ ጠላት ብለው ነው የሚፈርጁት። እና ዜጋን ጠላት ብሎ የሚፈርጅ ቡድን ምንም አይነት ነጻነት በዚች ሀገር ያመጣል ተብሎ የሚታሰብ አይመስለኝ። ተቃዋሚ እንዳይኖር የተለየ ሀሳብ እንዳይኖር ለመጥፈቅ የተስማሙበት ነው። እና አሁንም እንዳልኩት እነዛን ሰዎች አንዳንድ የጸረ ዲሞክራሲ አዝማሚያ ቢገመግሙም በኔትወርክ እጥራችኋል ብለው ቢገመግሙም ወይ ሙስናም ብለው ሊሆን ይችላል ይህን አላዳመጥኩም ብለው ቢገመግሙም መነሻቸው የሚቀዳው ግን ኢትዮጵያን ባላቸው አባላት 8.5 ሚሊዮን በኢትዮጵያ በትግራይም 400,000 አባል ይህን ተጠቅሞ ህዝቡ ጭራሽ እንዳይተነፍስ እንዳይንቀሳቀስ የሚያደርግ የተንቀሳቀሰ ቢኖርም የማሰሩ የማሳደዱ ጭራሽ መብት የማፈኑ ስራ የሚሰሩ ናቸው። ይሄ እንግዲህ በደህንነቱ ኃላፊ ሹም ብቻ የሚፈጸም አይመስለኝም። የፓርቲው አጠቃላይ አቋም ተደርጎ ነው መወሰድ ያለበት። ከአይዲዮሎጂ የሚመነጭ ከርዕዮተ ዓለሙ የሚመነጭ ከሚከተለው የፖለቲካ አቅጣጫ የሚመነጭ ስለሆነ እንግዲህ አቶ ጌታቸው የደህንነት ፈጻሚ ሊሆን ይችላል፣ አንዱም ቃል አቀባይ ሊሆን ይችላል ጌታቸው ረዳም። ግን ሁሉም ፓርቲው ራሱ የሚከተለው አቅጣጫ ይሄንን ነው። በዚህ አካባቢ የነበሩ ስህተቶች እነዚህ ስህተቶች አሉ ብሎ እስካላመነ ድረስ ፓርቲው የሚያምንም አይመስለኝም። እንደዚህ አፍንጭም አላየሁም። ይሄን ካልተቀበለ ማለት ኢትዮጵያ ህዝብን ያንገሸግሸው ይሄ ምናየውን እልቂት የምናየውን እስር ቀደም ብለም ሲታይ የነበረው በፖለቲከኞች በጋዜጠኞች በሲቪል ማህበረሰብ የሚደርሰው ወከባ ይሄን ሁሉ የሚቀይር ፓኬጅ እስከደለ ድረስ ምንም ለውጥ ይኖራል ተብሎ አይታሰብም። ያው የአንድ ፓርቲ ፈላጭ ወራጭ አገዛዝ አይዲዮሎጂውም እሱ ነው፣ የፖለቲካ አቅጣጫውም እሱ ነው። ይሄን እስከተከተሉ ድረስ ምንም አይነት ለውጥ ይመጣል ተብሎ አይታሰብም። በዚህ ሀገር
የህወሓት ማዕከላዊ ኮሚቴ ያቋም መግለጫ አውጥቷልና 3 ገጽ ያለው መግለጫ ነው። ከመግለጫው ውስጥ አንዱ የአርሶ አደሮችና የከተማ ነዋሪዎችን በተመለከተ ለነሱ በተላለፈ መልእክት ላይ ህወሓት የትግራይ ህዝብ የትግል ውጤትና መሪ ድርጅት ነው ይላልና ጥንካሬውም ለህዝቡ ካለው ታማኝነትና ወገንተኝነት የሚመነጭ ነው ብሎ በቀጥታ ለህዝቡ የተላለፈ መልእክት አለው። በህዝቡ በኩል አሁን ባለ ሁኔታ ህወሓትና የህዝቡ ግንኙነት ምንድነው? ምን ይመስላል?
ህወሓትና ህዝቡ ወድና ጀርባ ከሆነ ቆይቷል። ህዝቡ በቀጣ ጥያቄዎችን ሲጠይቅ ቆይቷል። ቅድም እንዳልኩት ነጋዴው ፍትሃዊ የሆነ የግብር ብያ የተጣለ አይደለም። ገበሬው እንዲያውም ረስታችሁናል፣ እኛ በድህነት ልማክክ ሚሊዮነሮች ሆናችኋል እያላችሁ ታላግጣላችሁ፣ እኛ ግን በድህነት ስር የማቀቅን ነው እንዲያውም ተመቷችሁ ነን ከአሁን ድረስ የእርዳታ ተቀባይ ሆነን ያለንበት ሁኔታ ነው ያለው። ወጣቱ ላጥመን ነው ያለ ነው ከዩኒቨርሲቲ ተመርቀን እንዲያውም ለዛች ለድንጋይ ፈለጣ ለኮብልስቶን እንኳ በወገን የሚሄድ ነው እና እናንተ ደልታችኋል እና በእርግጥም ደልታችኋል። ብዙዎቹ በጣም በተኩራራ ኑሮ የሚኖሩ ናቸው። ከህዝቡ ጋር ጭራሽ የማይገናኝ ትላልቅ ህንፃዎች ያበጁ ሚሊዮኖች የያዙ እነዚህ በምንም መንገድ ህዝቡን ሊወክሉ አይችሉም። ገና ከ15 ዓመት ከ20 ዓመት በፊት ጀምረው በርካታ ሀብት ያፈሩ በዚህ አመራር ውስጥ አሉ፣ ያውቁታል እነሱ። ስለዚህ እነዚህ ሁሉ ጊዜ ህዝቡ እንደዚህ እናደርግልሃለን ለአንተ አብራክ የወጣን ነው ይሄ የሚጠቀሙበት ነው። እንግዲህ ህወሓት በትጥቅ ትግል የመጣ ስለሆነ የህዝቡን ስሜት ለመቀስቀስ ህዝቡ እኛ አንተ ጎን ሆነን መስዋዕት ከፍለናል አንተን ከፍለሃል፣ በዚህ መኖር አይቻልም። ከ26 ዓመት በኋላ አሁን ህዝቡ የሚፈልገው እንጀራ ነው። ህዝቡ የሚፈልገው ፍትህ ነው። ህዝቡ የሚፈልገው ነጻነት ነው። ህዝቡ እየፈለገ ያለው አጠቃላይ ስርዓት፣ ፍትሃዊ ስርዓት ነው እየፈለገ ያለ። ስለዚህ ህወሓት ብዙ ጊዜ እኮ ተናግሯል። ህዝቡ ቀደም ሲል ምን ሲል ነበር? አቶ መለስም ሄደው ቀደም ሲል ሄደው ምንድን ነው ላም እሳት ወለደች እንዳትገፋው ልጃ ሆነባት እንዳትልጾ ደግሞ እሳት ሆነባት የሚለው ምሳሌ ይሰጣቸው ነበር። አሁን ግን ይሄም የለም። ህዝቡ በተለይ ወጣቱና ህወሓት በጣም ተለያይቷል። ህዝቡም ቢሆን ምሬቱን ባገኘው መድረክ ሁሉ እየገለጸ የሚኖር ነው። ስለዚህ በዚህ አይደለም ህዝቡን ማፋት የሚቻለው። አሁን በተጨባጭ ምን የልማት አቅጣጫዎች አሉ? ምን ህዝቡ ዘንድ ደረሰ ልማት? ምን ነጻነት አምጥተዋል? ምን ፍትህ አምጥተዋል? ከእነዚህ ውስጥስ የሚጠየቁ የለውም ወይ የሚለው ነገር በተጨባጭ ይሄ ነው። ህዝቡ እየፈለገ ያለው ለውጥ ነው እየፈለገ ያለው ለውጥ ናፍቋል። እንግዲህ አየነው እኮ ኢትዮጵያ የተከሰተው ኦሮሚያም አማራም ያለው እንደዛ ባይፈነዳም እንደዛ ስፋት ባይኖረውም በትግራይም በሌሎችም አካባቢዎች ይሄ መሰረታዊ ጥያቄ ነው። ይሄን ሳይፈቱ እኛ ለእናንተ ቁመናል የሚለው ነገር ቀልድ ነው ሆኖ የሚታይ።
እሺ፣ አቶ ገብሩ አስራት ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ከጊዜ አንጻር እዚህ ጋር እንግታው፣ ነገር ግን በሌላ ጊዜ መልሰን እናገኘታለን። ለዛሬው በጣም እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለሁ።